Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
እርስ በርስ የምንረዳዳበት በማህበራዊ ምን በፖለቲካዊ ምን በስነ ምግባርም የታነጸ ወጣት መኖሩን ለማሳየት የሚያህል ተብሎ የተቋቋመ ነው።
በማህበራዊ መገናኛዎች የተሰባሰቡ ወጣቶች ሐዋሳ ላይ በጎ ተግባራትን እየሰሩ ነው። የሐዋሳ ትዝታዎች የተሰኘው ስብስብ መስራች ከሆኑት አንዱ የሆነውን ፍጹም በላይን የሰማ ነው። ሙሉ ዘገባው ቆየት ብሎ ይሰማል።
ምናልባት ከተወሰነ ዓመታት በኋላ ደግሞ ቢሆን አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው።
አቶ ስሜን ሀድማሱ ናቸው። ከአጋራቸው ጋር በመሆን ተተኪ ትውልድ ስለ አካባቢ ጥበቃና ተፈጥሮ ሀብቶች የሚማርበት አውታር ከፍተዋል። አውታሩ አረንጓዴ ሀሳቦች ይሰኛል። የምሽት እንግዳችን ናቸው። ሌሎች ዘገባዎችም ተካተዋል። ኤልያስ አስማራ የመሰናዶ አቀናባሪ ነው። ሀብታሙ ስዩም ደግሞ የምሽቱን ስርጭት እመራለሁ። ከሁሉም በፊት አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በጋምቤላ ክልል ከ19000 ሰዎች በላይ በጎርፍ መጥለቅለቅ አደጋ መፈናቀላቸውን የክልሉ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። አደጋው የተከሰተበት የላሬ ወረዳ አስተዳዳሪም ተፈናቃዮች በትምህርት ቤቶችና ዘመዶቻቸው ቤት ሰፍረው የሚገኙ ሲሆን ለወረርሽኝ ሊጋለጡ ስለሚችሉ በአፋጣኝ የሰብአዊ እርዳታ እንዲደረግ ሲሉ አሳስበዋል። የክልሉ አደጋ መከላከል ቅድመ ማስጠንቀቂያ ኃላፊ አቶ ሰይፉ ወልዴ በበኩላቸው የጎርፍ አደጋው በ10 ወረዳዎች መከሰቱን ጠቅሰው በጎርፍ አደጋው የተፈናቀሉ ዜጎችን ለመደገፍ ጥረት እየተደረገ ነው ብለዋል። ዘገባውን ያደረሰን ናኮር መልካ ነው። በትግራይ ክልል የተካሄደው ምርጫ መጠናቀቁን ተከትሎ በዛሬው ዕለት በተለያዩ የክልሉ ከተማዎች የድጋፍ ሰልፍ ተካሂዷል። በመቀለ ከተማ በነበረው ሰልፍ ተገኝተው ንግግር ያሰሙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን በክልሉ ምርጫ ተሳትፎ የምክር ቤት ወንበር ያላገኙ ፓርቲዎች በፖለቲካ እንቅስቃሴው በቀጣይ ተሳታፊ እንዲሆኑ ይሰራል ብለዋል። ሰልፉ የኮሮና ቫይረስ ወረርሽኝ በክልሉ አስጊ ደረጃ ላይ በደረሰበት ወቅት መካሄዱ ትክክል አይደለም የሚሉ ተቃውሞዎች መድረሳቸውንም የመቀሉ ዘጋቢያችን ሙልጌታ ጽብሃ ያደረሰን መረጃ ያመለክታል። ኬንያ ውስጥ በመወሰኛው ምክር ቤት በበጀት ድልድል ጉዳይ የተፈጠረው ጭቅጭቅ እልባት ባለማግኘቱ የሀገሪቱ 43 አውራጃዎች የተወሰኑ አገልግሎቶችን ማቋረጣችን ነው፣ ሆስፒታሎቻችንም አዲስ ታካሚ አይቀበሉም ሲሉ አስተዳደሮቹ አስታወቁ። በመወሰኛው ምክር ቤት ያሉት ተወካዮቻቸው በወጣው አዲስ የገንዘብ ድልድል ላነሱት ጥያቄ መፍትሄ የሚሆን መልስ እስካሁን አላገኙም። በአዲሱ አሰራር እቅድ መሰረት በጀት የሚደለደለው እንደየአውራጃው የህዝብ ብዛት መጠን ሲሆን ያን የሚቃወሙት ወገኖች ከድሃ ህብረተሰብ ክፍልና ብዙ ህዝብ ከሌላቸው አውራጃዎች እየቀነሳችሁ በኢኮኖሚ ጠንካራ ለሆኑት ልትሰጡ ነው ብለው ተቃውሞ አንስተዋል። በዓለም ዙሪያ ወዳሉ የኮቪድ-19 ወሬዎች ስንሻገር ደግሞ ህንድ የኮሮና ቫይረስ ተያዦቿ ቁጥር ከ5 ሚሊየን ማለፉን ገለጸች። ባለፈው የ24 ሰዓት ጊዜ ብቻ 90123 አዲስ የቫይረሱ ተጋላጮች መገኘታቸውንና 1290 ሰዎች መሞታቸውን የህንድ ጤና ሚኒስቴር አስታውቋል። ህንድን በቫይረስ ተያዦች ብዛት የምትበልጣት ዩናይትድ ስቴትስ ብቻ ስትሆን በአሁኑ ጊዜ ቁጥሩ 6,600,293 ገብቷል። 195,947 ሰዎች ደግሞ በዩናይትድ ስቴትስ በኮቪድ-19 ሳቢያ ህይወታቸው አልፏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ መከላከያ ክትባት በሳምንታት ጊዜ ውስጥ ይደርሳል ሲሉ ተናገሩ። ፕሬዚዳንት ትራምፕ ይህን ያሉት ትላንት ማክሰኞ በፔንሲልቬኒያ ፊላዶልፊያ ከተማ ውስጥ በኤቢሲ ቴሌቪዥን በተስተናገደ የህዝባዊ ውይይት መድረክ ላይ ሲሆን የጤና ጉዳይ አዋቂዎች ረዘም ያለ ጊዜ ይወስዳል ካሉት ጋር የሚጣረስ ነው። ካሁን ቀደምም ደጋግሞ ከህዳሩ ምርጫ በፊት ክትባቱ እንደሚገኝ ሲናገሩ የሚደመጡት ትራምፕ ትላንት ገፋ ቢል 3 ወይም 4 ሳምንት ቢወስድ ነው ሲሉ ተሰምተዋል። ትራምፕ ህዝቡ ተዋሲውን የመቋቋም የሰውነት አቅም ስለሚያዳብር የኋላ ኋላ መወገዱ አይቀርም ሲሉ ውይይቱን ያስተናግድ ለነበረው ለኤቢሲ ቴሌቪዥኑ ጋዜጠኛ ነግረውታል። አስከትለውም ክትባቱ ሲደርስ ደግሞ ቫይረሱ ፈጥኖ ይወገዳል ያሉት ትራምፕ አስተዳደራቸው ለወረርሽኙ እየሰጠ ያለው ምላሽ ትክክለኛ መሆኑን በመግለጽ ወቀሳዎችን ተከላክለዋል። ጥቂት ሰዓታት ቀደም ብሎ ፒው የተባለው ከፓርቲ ወገንተኛነት የጸዳ የምርምር ማዕከል ባወጣው የህዝብ አስተያየት ግምገማ ደግሞ በ13 ሀገሮች ከተጠየቁ ሰዎች ውስጥ የዩናይትድ ስቴትስ አያያዝ ትክክል ነው ያሉት 15% ብቻ ሲሆኑ 85% ደካማ አያያዝ ነው ብለውታል። የግምገማው ተሳታፊዎች እንዲያውም ፕሬዝዳንት ትራምፕን በሙስና ወንጅለው ዩናይትድ ስቴትስ ከአባልነት እንድትወጣ ላደረጉት ለዓለም የጤና ድርጅት እንዲሁም ቫይረሱ ሲጀመር ለተቀሰቀሰባት ቻይና የተሻለ ነጥብ እንደሰጡ የፒው ግምገማ ያመለክታል። ይህ በእንዲህ እንዳለ በዓለም አቀፍ የኮቪድ-19 ወረርሽኝ ምክንያት በዚህ የአውሮፓ ዓመት የመጀመሪያ አጋማሽ ዓለም አቀፍ ጉዞ ከምንጊዜውም በላይ በከፋ መጠን በ65% ማሽቆልቆሉን የተባበሩት መንግስታት ድርጅት የዓለም የቱሪዝም ባሮሜትር የተባለ ድርጅት ያወጣው አዲስ ሪፖርት አስታውቋል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስምንሽ ቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ማህበራዊ መገናኛ ለደግነት የሚያውሉ ወጣቶች እየተበራከቱ ስለመሆናቸው ሌላኛ ማሳያዎች የሐዋሳ ትዝታዎች ቡድን አባላት ናቸው። በማህበራዊ መገናኛዎች ላይ በመወያየት ገንዘብ በማሰባሰብ ከተማዋን ለመደገፍ እየጣሩ ይገኛሉ። ዮናታን ዘብዴውስ ከተወሰኑት አባላት ጋር ቆይታ አድርጓል።
ፍጹምና ጓደኞቹ በማህበራዊ ሚዲያ ወይም በፌስቡክ የተመሰረተ የበጎ አድራጎት ማህበር አላቸው። 11,000 አባላት የያዘው ይሄው የሐዋሳ ትዝታዎች በሚል በፌስቡክ ላይ የተመሰረተው የበጎ አድራጎት ማህበር ማህበራዊ ሚዲያ ለበጎነት በሚል በፌስቡክ በሚያደርጉት ገቢ ማሰባሰቢያ መርሃ ግብር ገንዘብ በማሰባሰብ በሺዎች የሚቆጠሩ የፊትና የአፍንጫ መሸፈኛ ጭንብል ገዝተው ለሐዋሳ ከተማ አስተዳደር አበርክቷል። ዋና ዓላማው ፌስቡክን ለጥላቻ ግጭት ለመቀስቀስና ለማነሳሳት ሳይሆን ለመልካም ነገር መጠቀም እንደሚቻል በህብረተሰቡ ዘንድ ማስረጽ ሲሆን፣ ማህበሩ በሌሎች በጎ አድራጎት ስራዎችም ተሳታፊ መሆኑን የማህበሩ ሰብሳቢ ፍጹም በላይ ለቪኦኤ ጋቢና ተናግሯል።
እርስ በርስ የምንረዳዳበት በማህበራዊ በፖለቲካዊ በስነ ምግባር የታነጸ ወጣት መኖሩን ለማሳየት ያህል ተብሎ የተቋቋመ ነው። እስካሁን ድረስ በሐዋሳ ትዝታ የቀረቡ ያሉ መረጃዎች የከተማዋን ገጽታም መልካም ገጽታም ከማንጸባረቅ ከማሳየት አልፎ በማህበራዊ በኩል ደግሞ ያሉ ትልቅ ውለታ የዋሉ ግለሰቦችን ተቋማትን ጭምር በማንሳት እነሱን በትውስታነት በማንሳት ሰዎች ሀሳባቸውን እንዲገልጹ እና አዲስ የሚመጣው ትውልድ ደግሞ መልካም ነገር ማድረግ ምን ያህል በጎ ነገር እንዳለው እንዲረዳ ይጠቅመዋል ማለት።
የማህበሩ አባላት የሰላም የአብሮነትና የአንድነት አምባሳደሮች እኛ ወጣቶች ነን ብለው ያምናሉም ብሎ አልፈጹም።
ከ11,000 በላይ አባላት አሉት። እነዚህ 11,000 አባላት የፍቅር የሰላምና የአንድነት አርበኞች በሚል ነው ስሎጋን ይዘን የምንንቀሳቀሰው እና መጀመሪያ ሲጀመር ማንኛውንም ፖስት ነበረ እኛንም የሚስል የነበረ ፎቶዎች፣ የቆዩ ፎቶዎች ወይም ተቋማት ፎቶ ነበረ የምንለጥፈው። ከዛ በኋላም ደግሞ ጓደኞችን ከተቀላቀሉ በኋላ እነሱም ደግሞ የራሳቸውን በራሳቸው ተስፎ የራሳቸውን የሆነ መረጃዎችን ሼር እያደረጉ አባላቶች እየበዙ መጡ። ይህ የሐዋሳ ትዝታ የፌስቡክ ቡድን ከተማውን ብቻ አይደለም እያስተዋወቀ ያለው። እነዚህ መልካም ስራ ሰርተው ዛሬ ላይ እንደምንታዘበው ብዙ ቦታ ላይ እንደምንታዘበው ጥሩ ስራ የሆነ ሰዓት ታዋቂና በጣም መልካም ሰው ሆነው ዛሬ ላይ ግን ጧሪ ደጋፊ ያጡ ሰዎች አሉ። እነሱን ሰዎች በማንሳት እነሱን ሄዶ መጠየቅና መደገፍ አላማውን በዛው ማካቶ እየሰራ ነው የሚገኘው። እስካሁን ድረስ 1-3 የሚሆኑ ግለሰቦችን በግለሰብ ደረጃ ሄደን ደግፈናል። መደገፍ ብቻ አይደለም፣ ያኔ ስናቀርብ ደግሞ የወቅቱም የኮሮና ወረርሽኝ ወቅት ስለሆነ በዚህ ወቅት ላይ እነዚህ በተለይ ደግሞ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች ናቸው እና ሞር ተጠቂነታቸው የሚጨምረው ሌሎችም እንዳለ ሆኖ ቤት ውስጥ አስቤዛ ድጋፍ እናደርጋለን። ያም ደግሞ ብረት ትንሽ ነገር አለ እናደርጋለን። ምክንያቱም ሰዎች ትልቅ ስራ ነው ያሉት፣ ግን በአቅማችን ልክ አስቤዛዎችን ገዝቶ በመስጠት ራሳቸው ከኮሮና ቫይረስ እንዲከላከሉ ሳኒታይዘር፣ አልኮል በርከት አድርገን መስጠት፣ በዛ ላይ ማትስም እንደዚሁ በርከት አድርጎ በመስጠት የመጀመሪያ ጉብኝታችን እናደርጋለን። ሁለተኛ ጉብኝት ደግሞ የምናደርገው እነዛ ነገሮች እንዴት እየተገበሩት ነው። ምክንያቱም ብዙ ጊዜ አብሯቸው ያሉ ሰዎች ናቸው እንደ ቁሳቁስ የሚጠቀሙት እና የሚጠቀሙ የሚያደርጉት በምን አይነት መጠን እየተጠቀሙ ነው የባከነ ነው አይደለም የሚለውንም ሄደን ፎሎው እናደርጋለን።
የአዋሳ ሀይቅንም የመታደግ ዓላማ አንግብናልም ብሎናል።
የከተማዋን መልካም ገጽታ ማሳየት ብቻ ሳይሆን መልካም ገጽታዋን ማስጠበቅም ጭምር ነው። አዋሳ ሀይቅ ላይ አሁን እንደምናየው ብክለት የተለያዩ ሀይቆች ላይ የተከሰተው አስፈሪ የሆነ ሁኔታ አዋሳ ላይ እንዲከሰት እኛ አንፈልግም። ስለዚህ አዋሳ ሀይቅ ዳርቻ ላይ ፕላስቲክ ጠርሙሶች አሁን ክረምቱን ተከትሎ ውሃ እየገባ ነው ያለው እና እነዛን ፕላስቲክ እንትኖች ሰብስቦ የማውጣት ዘመቻ የምናከናውነው ተግባር ይሆናል።
የፍቅር ከተማ በመባል የሚታወቀውን የአዋሳ ከተማ ገጽታ በፌስቡክ ለመገንባት እንደሚሰራም ገልጿል።
አዋሳ የምትታወቅበት ዋናው ነገሯ ፍቅር ነው። የፍቅር ሀገር ነው። የፍቅር ሀይቅ ሀይቋ ራሱ ስሟ የፍቅር ሀይቅ ተብሎ የሚገለጸው እና ያ ሰዎች ከተለያየ ቦታ ላይ አዋሳ ላይ መጥቶ መዝናናትን እንደ ትልቅ ነገር ነበር የሚታየው። የማንም ሰው ወደ አዋሳ መጥቶ መጎብኘት የማይፈልግ ሰው የለም። ነገር ግን ከሆነ ጊዜ በኋላ ይህ ገጽታ ትንሽ እየተበላሸ የመጣበት ሁኔታ ላይ ነው የአዋሳ ትዝታ የተከሰተው። ያም በፊት የነበረውን ፍቅር ማስቀጠል ነው። ምን ብለው የሚኖሩባት ከተማ ተረራርቶ መተጋገዝ አዋሳ ውስጥ ሄድ፣ አሁንም ያ ፍቅር አሁንም ያ ነገር አለ። ሰው የተጠራርቶ መረዳዳት ባህል ነው አዋሳ ውስጥ እና ያንን ነገር መመለስ ስለነበረ አላማ በዛ ላይ በከፍተኛ ሁኔታ ስንሰራ ነበረ። አሁን በጣም ደስ የሚለው አዋሳ ወደ ነበረችበት ቦታ ተመልሳለች። ሰው ፍቅር ነው መተጋገዙ ወደፊት ነው ያለው።
የማህበሩ አባላት በዚህ ተግባር ውስጥ በመሳተፋቸው ደስተኛ መሆናቸው እንዲሁም መልካም ነገር በማድረጋቸው ግዴታቸውን እንደተወጡ አይነት ስሜት እንደሚሰማቸውም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
ዮናታንን ለቀደመው ዘገባ አመሰግናለሁ። አረንጓዴ ሐሳቦች የሥነ ምህዳር ባለሙያ በሆኑት አቶ ስሜን አድማሱና አቶ ሰለሞን ወርቁ የተመሠረተ የአካባቢ ጥበቃና ተፈጥሮን የሚመለከቱ መረጃዎችን የሚያቀብል አውታር ነው። ከዚህ በተጨማሪም ወጣቶች የኢትዮጵያን የተለያዩ ጥብቅ የተፈጥሮ ገጸ በረከቶች እንዲጎበኙ የጋራ ጉዞዎችን ያሰናዳል። ስለ አውታሩ የበለጠ ለማወቅ በስልክ ያገኘኋቸው አቶ ስሜን አድማሱ ባለፈው ዓመት ላይ አውታሩን ለማቋቋም ያበቋቸውን ምክንያቶች በማስረዳት ይጀምራሉ።
ዋና ለመቋቋሙ ምክንያት እንግዲህ የተፈጥሮ ሀብታችን እያየ ነው በጣም እየተመናመነ እየመጣ ያለ ትልቅ ሀብት ነው። ይህንን የተለያዩ የሀገሪቱ ክፍሎች ለስራ በምንንቀሳቀስበት ጊዜ እያስተዋል ነው የመጣ ነው ጉዳይ በመሆኑ መጠበቅ፣ መንከባከብ፣ ለሚመጣው ትውልድ ማስተላለፍ ደግሞ የግድ አሁን ያለው ትውልድ ሊሰራው የሚገባ ስራ ነው ብለን በማመናችን በተቻለ መጠን የግንዛቤ ማስጨበጥ ስራ ለመስራት በሚል ነው። ምክንያቱም መንግስት በተወሰነ መልኩ የሚያደርጋቸው የጥበቃ እና የተፈጥሮ ሀብት የሪስቶሬሽን ስራ ወይም ደግሞ እንደዚ አይነት ስራዎች አሉ። በእርግጥ ግን እነዛ በመንግስት የሚሰሩት ስራዎች ተፈጥሮ ሀብትን ለመጠበቅ ይረዳል ብለን ስላላሰብን በተወሰነ መልኩ የሌላው የህብረተሰብ ክፍልም አስተዋጽኦ ያስፈልጋል በሚል ነው እንግዲህ የአረንጓዴ ሀሳቦች ኢኒሼቲቭን መሰረት የቻል ነው።
የማህበራዊ መገናኛ መንገዶችን በመጠቀም የተለያዩ ሀሳቦችን እንደሚያጋሩ፣ የተለያዩ ምክሮችን እንደሚሰጡ ነግረውናል። በምን በምን ጉዳዮች ነው የእናንተ መረጃዎች የሚያተኩሩት? ሌሎች አገልግሎቶችስ አሉ ወይ?
እንግዲህ በአብዛኛው የምናጋራቸው መረጃዎች የጥበቃ ቦታዎችን የሚመለከት ነው። እኛ ያው እዛ አካባቢ ሰራ ባለሙያዎች እንደመሆናችን መጠን ብሔራዊ ፓርኮች፣ የዱር እንስሳት መጠለያዎች፣ ማህበረሰብ አቀፍ የጥበቃ ቦታዎች የምንላቸው የተለያዩ የጥበቃ ቦታዎች አሉ ኢትዮጵያ ውስጥ የተመሰረቱ። በዛ አካባቢ እንግዲህ ዋንኛው የተፈጥሮ ሀብት ስንል አብዛኛው የተፈጥሮ ሀብት ደግሞ ተከማችቶ የሚገኘው እነዚህ አሁን የጠቀስኳቸው ቦታዎች አካባቢ ላይ በመሆኑ እዚህ አካባቢ ላይ በምንንቀሳቀስበት ጊዜ ያየናቸው ችግሮችን መነሻ በማድረግ ለተለያዩ ባለድርሻ አካላት ማህበረሰብ ክፍሎች ስለ ዱር እንስሳት ሀብታችን ምን ይመስላል? ከዚህ በፊት የነበረው የዱር እንስሳት ሀብታችን፣ አሁን ያለው ዱር እንስሳት ሀብቶች፣ ፓርኮቹ፣ ጥበቃ ቦታዎች፣ ሌሎቹም ያሉበት ሁኔታ ምን ይመስላል? ሀይቆቻችን በምን አይነት ደረጃ ላይ ነው የሚገኙት? የደን ሽፋኑ ምን ይመስላል? እንደዚህ አይነት የመሳሰሉ ነገሮች ናቸው። በጥበቃ ቦታዎች ዙሪያ የሚኖረው ማህበረሰብ በራሱ አኗኗሩ ምን ይመስላል የሚሉትን ነገሮች ነው ለተለያዩ የባለድርሻ አካላትን ተጠቃሚዎች ስናሰራጭ የነበር ነው። እግዚአብሔር ብቻውን በቂ አይደለም በሚል አሁን የሰስተናብል ትራቭል ወይም የዘላቂነት ያለው ወይም ሪስፖንሲብል ኃላፊነት የሚሰማው አይነት ጉዞዎችን ወደ ጥበቃ ቦታዎች ስናደርግ ነበረ። ባለፈው አመት ማለት ነው በ2012 ከኮሮና ከመምጣቱ በፊት የተወሰኑ ጉዞዎችን አድርገናል። ወደ 1-4 የጥበቃ ቦታዎች ብሔራዊ ፓርኮች ላይ እሱን ስንሰራ ነበር። የኮሮና ቫይረስ መጥቶ ትንሽ ስራችንን አስተጓጎለው እንጂ ሌሎች የጉዞውን ፕሮግራም ወደ ሪሞት የሚባሉ ብሔራዊ ፓርኮች ወደዛ ድረስ ለመውሰድ ሌሎች የማማከር አገልግሎቶች በተለይ ይሄ የዲቨሎፕመንት ፕላኖች አሉ፣ የልማት እቅዶች አሉ። ወደዚህ ወደ ጥበቃ ቦታዎች አካባቢ በጣም ያለሙ ቦታዎች የሚባሉት አካባቢዎች ላይ እዛ አካባቢ የሚሰሩ ልማት ስራዎች ተፈጥሮ ሀብቱን በማይጎዳ መልኩ የሰውን የአኗኗር ሁኔታን በማይቀይር መልኩ በተወሰነ መልኩ ዊን በሆነ የተመጋገበ አይነት ስራዎች እንዲሰሩ የማማከር አገልግሎትን እሱንም እንሰጣለን።
ብዙ ባልተሰራበት መስክ እንደ መንቀሳቀሳችሁ የአካባቢ ጥበቃን የሚመለከቱ አሳሳቢ እውነታዎችን ለመረዳት የቻላችሁም ይመስለኛል። በዚህ ሰዓት እያዳመጡን ያሉ በርካታ ወጣቶች በአካባቢ ጥበቃ ስራዎች ውስጥ መሳተፍ ይገባቸዋል የሚያስብሉ ሀገራዊ አደጋዎችና ምክንያቶች አሉ ወይ?
እንግዲህ ይሄ በጣም በቀላሉ የሚታይ ማንኛውም ሰው ሂዶ ሊገነዘበው የሚችል ጉዳይ ነው። ምናልባት አዋሽ ብሔራዊ ፓርክ ጎብኚዎች ኢትዮጵያውያን ሂደው እዛ ያሉ የቆዩ የጥበቃና ቁጥጥር ባለሙያዎችን ቢጠይቋቸው የዛሬ 30 ዓመት 40 ዓመት አዋሽ ብሔራዊ ፓርክ ምን ይመስል ነበረ የሚለውን ነገር ቁጭ ብለው ከነዛ ሰዎች በመስማት አሁን ደግሞ ያለውን አዋሽ ብሔራዊ ፓርክ በማየት ማወዳደር ይቻላል። የዱር እንስሳት ሀብታችን እጅግ በጣም በከፍተኛ ሁኔታ ተመናምኗል። ኢትዮጵያ ውስጥ በጣም በቅርቡ ምናልባት የተለየ የጥበቃና ቁጥጥር ስልት ተከትለን ፕሮቴክት ማድረግ ካልቻለን ሊጠፉ የሚችሉ ትላልቅ አጥቢዎች አሉ። ልክ አሁን ራይኖ ኢትዮጵያ ውስጥ ከታየ ምናልባት 30 ዓመት ከዛ በላይ ነው የሚባለው። ምናልባት ከተወሰነ ዓመታት በኋላ ደግሞ ዝሆን፣ አንበሳ፣ ቀጭኔ የመሳሰሉ ትላልቅ ዱር እንስሳት ላናይ እንችላለን። ኢትዮጵያ ውስጥ ታሪክ ሆነው ሊቆዩ ይችላሉ ማለት ነው። ከዛ በተጨማሪ እነዚህ ትላልቅ ብቻ ሳይሆኑ ሌሎች የዱር እንስሳትም ከፍተኛ የሆነ አደጋ ተደቅኖባቸዋል። ብሔራዊ ፓርኮች በልቅ ግጦሽ፣ በሰፈራ፣ በእርሻ በተለያየ አይነት የልማት እንቅስቃሴዎች በከፍተኛ ሁኔታ ጉዳት እየደረሰባቸው ያሉ አሁን እንደዛ ሁኔታ ላይ ነው የሚገኙት። እነ ባሌም ተራሮች ብሔራዊ ፓርክ መውሰድ ይቻላል። የአብጃታ ሻላ ብሔራዊ ፓርክ መውሰድ ይቻላል። ሰሜን ብሔራዊ ፓርክ መውሰድ ይቻላል። ያሉት የዱር እንስሳት ቁጥር ብርቅዬ የሚባሉት የዱር እንስሳት ቁጥር በተለይ ሰሜን እና ባሌ የሚገኙት ቁጥራቸው ይህን አክል የምንኩራራበት አይነት ቁጥር አይደለም። እነዚህ አይነት አደጋዎች አሉ። ብሔራዊ ፓርኮቻችንን ልናደን የምንችለው ደግሞ በመንግስት ወይም አንድ ተቋም በሚሰራው ስራ ብቻ ሳይሆን ከፍተኛ የሆነ የኢትዮጵያውያን በተለይ ደግሞ የወጣቱ ድጋፍ ያስፈልጋል።
እንግዲህ በቀጣይ አመታት ይህንን ተቋም ምን ደረጃ ላይ የማሳደግ ፍላጎትና ህልሙን ያላችሁ?
አሁን ያለው ሁኔታ ተለውጦ እንደ ልብ መንቀሳቀስ በምንችልበት ሰዓት ሰፋፊ ስራዎችን አብረን ከህብረተሰብ ጋር ከወጣቶች ጋር በጋራ መጠራቸው ስራዎች ይኖራሉ። በተለይ የኮንሰርቬሽን ኤዱኬሽን ወይም የትምህርት ጥበቃ የአካባቢ ጥበቃ ትምህርትን በተመለከተ ህጻናት ላይ ጀምሮ ትምህርት ቤቶች ላይ እዚህ አዲስ አበባም ይሁን ሌሎች ክፍለ ሀገር ላይ የሚገኙ በፓርክ ዙሪያ በጥበቃ ቦታ ዙሪያ የሚገኙ ትምህርት ቤቶችን በሙሉ ማድረስ እንፈልጋለን። ከአዲስ አበባ የሚገኙ ወጣቶችን ወደ ኦሞ ብሔራዊ ፓርክ፣ ወደ ነጭ ሳር፣ ወደ አፋር፣ ወደ ተለያዩ ቦታዎች ይዘን በምንሄድበት ሰዓት አንደኛም የባህል ትውውቅም እያደረግን ነው። ስለዚህ በተለይ ወጣት ኢትዮጵያውያን በስፋት የተፈጥሮ ሀብታቸውን ካልቸርን የሚያውቁበት አይነት ሰፊ ዝግጅት አድርገን ጉዞ በጋራ እናደርጋለን። ሞር ሀገራቸውን እንዲያውቁ የህብረተሰቡንም ያኗኗር ሁኔታ እንዲረዱት የሚያስችል አይነት ስራዎችን እንሰራለን። ከዛ በተጨማሪ አንዳንድ የኢቨንቶችን ለማዘጋጀት ጥበቃ ቦታዎችን በተመለከተ የዱን ውጣትን በተመለከተ ትላልቅ ኢቨንቶችን እናዘጋጃለን። አዲስ አበባን በሌሎች የክልል ከተሞችን እነሱ እናደርጋለን። የማማከር አገልግሎትም እሱን በስፋት እንቀጥልበታለን። በተለይ የተለያዩ አይነት የልማት ስራዎች ሲከናወኑ አካባቢን ላይ ጉዳት የማያደርሱ ህብረተሰቡንም ተጠቃሚ በሚያደርግ መልኩ መሆን ስላለባቸው እሱንም አገልግሎት በሰፊው እንሰጣለን ብለን እናስባለን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ባሳለፍነው ነሐሴ መጨረሻ ላይ የናይጄሪያ ጠቅላይ ፍርድ ቤት ሴቶች ህጻናት የአባቶቻቸውን ሀብትና ንብረት መውረስ እንዲችሉ ያሳለፈው ውሳኔ በናይጄሪያ የኖረውንና ወንዶች ብቻ የወራሽነት መብት እንዲኖራቸው የሚደግፈውን ባህል የሚለውጥ ነው። ውሳኔውን የመብት ተከራካሪዎች የጾታ እኩልነትን የሚያረጋግጥ ነው በማለት፣ ሌሎች ተቺዎች ደግሞ የሀገሪቱን የኖረ ባህል የሚሸረሽር ሲሉም ተቃውሞታል። ቲሞቲ ኦቢዙ ከናይጄሪያ አቡጃ ከተማ የላከውን ዘገባ ስመኝሽ ቆይታ አሰማናለች።
በደቡብ ናይጄሪያ ነዋሪ የሆነችው የአኒ እናት አባቷ ካሉት 3 ሚስቶች ውስጥ ሁለተኛ ናት። የቤተሰባቸውን ሀብት ለመውረስ መብት የነበረው ብቸኛ ወንድሟ ደግሞ አመቱ መጀመሪያ ላይ በሞት ተለይቷል። በመሆኑም ህዳር ወር ላይ የቤተሰብ ሀብት ክፍፍል ሲደረግ ሎግቦ በተሰኘው ሴቶችን ሀብት መውረስ እንዳይችሉ በሚከለክለው የናይጄሪያ ባህል መሰረት እሷና እናቷ እንዲገለሉ ተደረጉ። ባቄላዎችን ወደ ገበያ ወስዳ በመሸጥ ኑሮን ለማሸነፍ ጥረት እያደረገችው ያለችው አኒ ህይወትን እንደገና ለመጀመር እየተፍጨረጨረች ነው ትላለች።
I believe that we all humans
ሁላችንም ሰዎች እንደሆነን አምናለሁ። ለወንዶች የሚሰጠው ሁሉ ለሴቶችም መሰጠት አለበት። እኩል ነን። ግን እንዴት እንደሚያስቡ አላውቅም። ምንም አይገባኝም።
ዘመናትን ያስቆጠረውና ሴቶች ሀብት መውረስ እንዳይችሉ የሚከለክለው የናይጄሪያ ባህል የመነጨው ህጻናት ሴቶች አንድ ቀን አግብተው ከባሎቻቸው ቤተሰቦች ጋር ይሄዳሉ ከሚል አስተሳሰብ ነው። በዚህም ምክንያት ለአመታት እንደ አኒ ያሉ ብዙ ሴቶች የቤተሰቦቻቸውን ገንዘብና ንብረት ሲከለከሉ ኖረዋል። ባለፈው ወር ግን የናይጄሪያ ጠቅላይ ፍርድ ቤት ባሳለፈው አዲስ ምዕራፍ የሚከፍት ውሳኔ ወገንተኛና የሀገሪቱን ህገ መንግስት የሚጻረር ነው ያለውን ባህል ሽሯል። ውሳኔውን እንደ ሶሎሞን ቡቺ ያሉ የጾታ እኩልነት ተከራካሪዎች እያከበሩት ይገኛሉ።
Constantly we culture on the scale
ሁልጊዜም ባህልን በገሃዱ ዓለም ካለው ተጨባጭ ሁኔታ ከፍትሃዊነት፣ እኩልነትና ትክክለኛነት አንጻር መመዘን ይገባል። አግባብ አለው። ትክክለኛና ሁሉንም በእኩልነት የሚያነው የሰውን ክብር የሚያጎድፍ ከሆነ ባህል ብለን ልንጠራው አንፈልግም፣ አንቀበለው።
We don't want to call it our culture or we are not going to
እንደ ኤልቹኮና ቺክሮዲ ያሉ የአቡጃ ነዋሪዎች ደግሞ ባህላዊ መንገድ እስከዛሬ ህብረተሰቡን ሲያገለግል ኖሯል በማለት ውሳኔውን ተቃውመዋል።
Properties should be shared among men.
ሀብትና ንብረት መከፋፈል ያለበት በወንዶች መካከል ነው። ምክንያቱም አባቶቻችን ለዘመናት ያደረጉት ያንኑ ነው። እስከዛሬም በደንብ ሲሰራ ነበር። ሴቶቻችንም በዚህ ቅር የተሰኙ አይመስለኝም።
It's left for the boy child now to ለሴቶች ማሰብና የሚገባቸውን መስጠት ለወንዶች የተተወ ስራ ነው።
በአቡጃ የሚገኙ የኢግቦ ባህላዊ መሪዎች መማክርት ጉባኤ ሊቀመንበር የሆኑት ኢዜውዶ ኤገንቲግን በሌሎች የናይጄሪያ ክፍለ ግዛት የሚገኙ አስተዳዳሪዎችም የጠቅላይ ፍርድ ቤቱን ውሳኔ እንዲደግፉ ጥሪ ያቀረቡ ነው።
The Supreme Court has spoken. It is proper for you and I to go by the
ጠቅላይ ፍርድ ቤቱ የመጨረሻውን ውሳኔ ሰጥቷል። እኔና አንተ ደግሞ በመድረው ህግ ልንገዛ ግድ ነው። የቀሩት በሰሜንና በደቡብ ያሉት የኢግቦ ግዛቶች ናቸው። እኛ እየተገበር ነው ያለውን ነገር እነሱ ገና እያደረጉት አይደለም።
ብዙዎች ይህን የጠቅላይ ፍርድ ቤት ውሳኔ በተግባር ላይ ለማዋል አስቸጋሪ ነው ብለው ቢገምቱም የጾታ እኩልነት መብት ተከራካሪዎች ግን ሂደቱን በቅርበት እንደሚከታተሉት ተናግረዋል።
ኤልያስ አስማረ የመሰናዶ አቀናባሪ፣ ትዝታ በላቸው የመርሃ ግብሩ አርታኢናት፣ እኔ ሀብታሙ ስዩም ደግሞ መሰናዶውን እየመራው አብሬያችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።